ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሚያዝያ 14 2010 ዓ.ም ተምረት ዕለታዊ ስርጭታችንን ነው። የዛሬውን ለስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። በቅድሚያ እንደተለመደው የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተልም በዕለቱ ቅዱስ ወንጌል ላይ በኢትዮጵያ የካቶሊክ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት ካህን የሆኑት ክቡር አባ ግርማቸው ተስፋዬ ያዘጋጁትን አስተንትነው እናስደምጣችኋለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 32። በዚያኑ ቀን ከኢየሱስ ደቀ መዛሙርት ሁለቱ ወደ ኤማሁስ ይጓዙ ነበር። ኤማሁስ ከኢየሩሳሌም 11 ኪሎ ሜትር ያህል ርቃ የምትገኝ መንደር ናት። እነርሱም ይህን የሆነውን ነገር ሁሉ አንስተው እርስ በርሳቸው ይወያዩ ነበር። ይህንንም በሚያወሩበትና በሚወያዩበት ጊዜ ኢየሱስ ራሱ ወደ እነርሱ ቀርቦ አብሯቸው ይጓዝ ጀመር። ነገር ግን በዐይናቸው እያዩት ማን እንደሆነ ማወቅ አልቻሉም። እርሱም በጉዞ ላይ ሳላችሁ የምትነጋገሩበት ይህ ነገር ምንድን ነው አላቸው። እነርሱም እያዘኑ ቀጥ ብለው ቆሙ። ከእነርሱም አንዱ ቀሌዮጳ የሚባለው በኢየሩሳሌም ከተማ ሆነ በእነዚህ ቀኖች በዚያ የተፈጸመውን ነገር ሁሉ የማታውቅ አንተ ብቻ ነህን? አለ። ኢየሱስም ምንድን ነው እርሱ? አላቸው። እነርሱም እንዲህ ሲሉ መለሱለት፣ በናዝሬቱ ኢየሱስ ላይ ስለ ተፈጸመው ነገር ነዋ። እርሱ በእግዚአብሔርና በሰዎች ሁሉ ፊት በቃልና በሥራ ብርቱ የሆነ ነቢይ ነበረ። የካህናት አለቆችና መሪዎቻችን ለሞት ፍርድ አሳልፈው ከሰጡት በኋላ ሰቀሉት። እኛ ግን እስራኤልን የሚያድን እርሱ ነው ብለን ተስፋ አድርገን ነበር። ይሁን እንጂ ይህ ሁሉ ነገር ከተፈጸመ እነሆ ዛሬ ሦስተኛ ቀኑ ነው። እንዲያውም በእኛ መካከል ያሉ አንዳንድ ሴቶች አስገርመውናል። እነርሱ ዛሬ በማለዳ ወደ መቃብሩ ሄደው ነበር፣ ነገር ግን የእሱን አስከሬን አላገኙም። ሕያው ሆኗል የሚሉ የመላእክትን መልክ አየን እያሉም ተመልሰው መጡ። ከእኛም አንዳንዶቹ ወደ መቃብሩ ሄደው ልክ ሴቶቹ እንዳሉት ሆኖ አገኙ። ኢየሱስን ግን አላዩትም። ኢየሱስም እንዲህ አላቸው፣ እናንተ የማታስተውሉና ነቢያት የተናገሩትንም ሁሉ ከማመን የዘገያችሁ፣ መሲህን ሁሉ መከራ መቀበልና ወደ ክብሩ መግባት ይገባው የለምን? ከዚህ በኋላ ከሙሴና ከነቢያት መጻሕፍት ጀምሮ በቅዱሳት መጻሕፍት ሁሉ ስለ እርሱ የተነገረውን እየጠቀሰ አስረዳቸው። እነርሱ ወደሚሄዱበት መንደር በቀረቡ ጊዜ ኢየሱስ አልፎ የሚሄድ መሰለ። እነርሱ ግን ቀኑ መሽቷል፣ ፀሐይም መጥለቋ ነው፣ ስለዚህ ከእኛ ጋር እዚህ እደር ብለው አጥብቀው ለመኑት። በዚህ ምክንያት ከእነርሱ ጋር ሊያድር ወደ ቤቱ ገባ። ከእነርሱም ጋር በማዕድ ተቀመጠ። እንጀራ አንስቶ የምስጋና ጸሎት ካደረገ በኋላ ቆርሶም ሰጣቸው። በዚያን ጊዜ ዐይናቸው ተከፈተና ኢየሱስ መሆኑን አወቁ። እርሱ ግን ወዲያው ከዐይናቸው ተሰወረ። እነርሱም እርስ በእርሳቸው በመንገድ ሳለን ሲነግረንና ቅዱሳት መጻሕፍትንም እየጠቀሰ ሲያስረዳን ልባችን እንደ እሳት ይቃጠል አልነበረምን? ተባባሉ። ጌታ ለደቀ መዛሙርቱ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ። አብም በእውነት እናምናለን፣ ወልድም በእውነት እናምናለን፣ መንፈስ ቅዱስም በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።
በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። በክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች፣ እንዲሁም በጎ ፈቃድ ያላችሁ ሁሉ፣ ዛሬ እንደ ቤተ ክርስቲያናችን ሥርዓት አቆጣጠር የትንሣኤ ሦስተኛ የተሰኘውን ሰንበት እናከብራለን። በዚህም ዕለት ጌታችን ኢየሱስ ክርስቶስ ሕይወታችንን እንዲቀድስና በበረከቱ እንዲያጠግብ ሕይወታችንን ለማስተካከልና በትክክለኛ መንገድ ለመምራት በኑሮአችን በአካሄዳችን እውነተኛ ክርስቲያኖች ሆነን የእርሱን አቅጣጫ የእርሱን ፈለግ በሙላት መከተል እንድንችል በተለያዩ የመጽሐፍ ቅዱስ ንባባት አማካኝነት ወደ እኛ ወደ ልጆቹ ይመጣል። በዚህም መሠረት ቅድስት ቤተ ክርስቲያን በዚህ ሰንበት እንድናነባቸው እንድናስተነትንባቸው የዕለቱን የመጽሐፍ ቅዱስ ንባባት ወደ እኛ ታደርሳለች። በዛሬው በመጀመሪያው ንባብ ቅዱስ ሐዋርያ ጳውሎስ ወደ ቆሮንጦስ ሰዎች በጻፈው በሁለተኛ መልእክቱ ለቆሮንጦስ ሰዎችና በእነሱም በኩል አድርጎ ሁላችን በጌታችን ኢየሱስ ክርስቶስ አምነን ለተጠመቅን ሁሉ በመጪውና በውጫዊና ዓለማዊ ነገር ወይንም ደግሞ በጊዜው ነገር ላይ እምነታችንን እንዳናስቀምጥ ይመክረናል። በሚታየውና በሚያምረው ገጽታችን ወይም በመልካችን ሳይሆን እምነታችን ሁሌም በማይታየው ልባችን ውስጥ ባለው በጌታችን በኢየሱስ ክርስቶስ በእርሱና በእርሱ ላይ ብቻ ሊሆን እንደሚገባው ይናገረናል። ምክንያቱም እርሱ የሌለበት ሕይወት የተሟላ ሕይወት ሊሆን አይችልም። እርሱ የሌለበት ሥራ የሰመረ ሥራ ሊሆን አይችልም። እርሱ የሌለበት እርምጃ የተቃና እርምጃ ሊሆን አይችልም። እርሱ የሌለበት እረፍት ሰላማዊና የተረጋጋ እረፍት ሊሆን አይችልም። እርሱ የሌለበት ትዳር፣ እርሱ የሌለበት ቤተሰብ በይቅርታና በመተሳሰብ ላይ የተመሠረተ እውነተኛ ፍቅርን የሚያንጸባርቅ ትዳር ወይንም ቤተሰብ ጉዞ ሊሆን አይችልም። ስለዚህ እውነተኛ መመኪያችን እውነተኛ ማረፊያችን የአብ አንደኛ ልጁ የሆነው ጌታችን ኢየሱስ ክርስቶስ ብቻ ነው። የሰማይና የምድር ፈጣሪ የነገሮችና የጊዜያት ሁሉ ባለቤት እርሱ ነው። እርሱ ጊዜን ካልሰጠን፣ እርሱ ሕይወትን ካልሰጠ፣ እርሱ ማስተዋልን ካልሰጠ ሁሉም ነገር ከንቱ ነው። ቅዱስ ዳዊት በመዝሙሩ በ127 ቁጥር 1 ላይ እንዲህ ይላል፣ እግዚአብሔር ቤትን ካልሰራ ሠራተኞች በከንቱ ይደክማሉ፣ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል ይላል። ስለዚህ ይህንን እውነታ በመረዳት ከሁሉም ነገር ይልቅ ቅድሚያ ለእርሱ መስጠት ግድ ይለናል። በተለይም ደግሞ በአስርቱ ትእዛዛት ላይ ሰፍሮ እንደምናገኘው በሰንበት ቀን የአንድ ክርስቲያን ተቀዳሚ ተግባር ሊሆን የሚገባው ወደ ቤተ ክርስቲያን በመሄድ እግዚአብሔር ስለሰጠው መልካም ነገር ሁሉ እርሱን ማመስገን ይገባዋል። እግዚአብሔር ለእኛ ከሰጠን ነገር አንጻር ሲታይ የእኛ በሰንበት ቀን ለእርሱ ቅድሚያ መስጠት ከምንም ነገር የሚቆጠርም አይደለም። ሁላችንም እንደምናውቀው እግዚአብሔር ፍጹም አምላክ ነው። የእኛ እርሱን ማመስገን በእርሱ ላይ የምንጨምረው ወይም ደግሞ የምንቀንሰው ነገር የለም። ይልቁንም እኛ ከእርሱ ከሚመጣው ጸጋና በረከት፣ ከእርሱ ከሚመጣ አባታዊ ቡራኬ፣ ከእርሱ ከሚመጣ አምላካዊ ጥበቃ ተቋዳሾች እንሆናለን። ቅዱስ ሐዋርያ ጳውሎስ ይህንን ነገር በመረዳቱ ይመስላል ራሱን ሙሉ በሙሉ ለጌታችን ኢየሱስ ክርስቶስ አሳልፎ ሰጥቷል። ራሱን ሙሉ በሙሉ ለጌታችን ኢየሱስ ክርስቶስ አስገዝቷል። ይህንን በመመልከት የቆሮንቶስ ሰዎች አብዷል፣ ራሱን ስቷል በማለት አሉባልታ ሲሰነዝሩበት ሰምተናል። ነገር ግን ቅዱስ ሐዋርያ ጳውሎስ ሲመልስላቸው ይህ ያላችሁትን ብሆንም እንኳን ስለ እርሱ ፍቅር ስል ነው ይል ነበር። በተመሳሳይ መልኩ ዛሬ ክርስቲያኖች የጌታችን የኢየሱስ ክርስቶስን ፈለግ በመከተል እውነተኛ የክርስትናን መንገድ ለመጓዝ ጥረት ሲያደርጉ እነሱን በተለያዩ አሉባልታ ወሬና ሐሜት የሚጎነትሉ በክርስትና ሕይወት ያሉ ወይም በክርስትና ሕይወት የሌሉ ወንድሞችና እህቶች መቼም ቢሆን አይጠፉም። እኛ ግን የእነርሱን አሉባልታ በመስማት ወደ ኋላ ከማለት ይልቅ ከመቼውም ጊዜ የበለጠ ሰይጣንን እንደ ተመለከትን ተገንዝበን በክርስትና ሕይወታችን የበለጠ ልንበረታ ይገባናል። ልክ እንደ ቅዱስ ሐዋርያ ጳውሎስ ራሳችንን ሙሉ በሙሉ ለጌታችን ኢየሱስ ክርስቶስ በማስገዛት ይህ የምትሉትን ሁሉ የሆንኩት ለእርሱ ፍቅር ስል ነው በማለት ክርስትናችንን መመስከር፣ ስለ እነዛም ሰዎች መጸለይ ያስፈልጋል። ሰዎች ጌታችን ኢየሱስ ክርስቶስን በተለያየ መንገድ እንደ ተቃወሙት፣ ስሙን እንዳጠፉት፣ እንዲሁም ደግሞ ለሐዋርያት ተመሳሳይ ነገር እንዳደረጉባቸው ዛሬም ለእኛ ተመሳሳይ ነገር ያደርጉብናል። ነገር ግን ይህ ሁሉ በእምነትና በክርስትና ጉዞአችን ይበልጥ እንድንጠነክርና ከጌታችን ኢየሱስ ክርስቶስ ጋር ያለን መቀራረብ እንድናጎለብት ልዩ አጋጣሚ ይፈጥርልናል። ይህንን ካደረግን ይላል ቅዱስ ሐዋርያ ጳውሎስ በሁለተኛ መልእክቱ፣ የአዲሲቷ ምድር የአዲሲቷ ሰማይ እጩዎች እንሆናለን ይላል። ምክንያቱም በጌታችን ኢየሱስ ክርስቶስ ጸጋ አድገናልና እርሱም ማን እንደሆንን በሚገባ ተረድቶናልና በማለት ይጠቅሰዋል። ጌታችን ኢየሱስ ክርስቶስ አውቆናል፣ እርሱን በሚገባ ተረድተናል ብለን ስንናገር ቅዱስ ሐዋርያው ጳውሎስ በመጀመሪያ መልእክቱ እንደ ሰማነው ራሳችን ሙሉ በሙሉ ለእርሱ አስገዝተናል፣ የራሳችንን ፍቃድ በመተው የርሱን ፍቃድ ለመፈጸምና ለርሱ ፍቃድ ሙሉ በሙሉ ተገዢ ሆነናል ማለታችን ነው። ይህንን በማድረጋችን ደግሞ ክርስቶስ ወደ ደረሰበት ወደ ዘላለማዊ ክብር ወደ ዘላለማዊ ሕይወት እንሻገራለን። ዛሬ ከሐዋርያት ሥራ ተወስዶ በተነበበው ምንባብ ላይ ጌታችን ኢየሱስ ክርስቶስ መከተል በርግጥ ብርቱ ጥንካሬና ብርቱ ተጋድሎ እንደሚያስፈልግ ይናገራል። ሐዋርያቶችም ሆኑ ቅዱሳን ሰማዕታት ይህንን ጉዞ በማድረጋቸው የመስቀሉ ጉዞ ተካፋዮች በመሆናቸው ዛሬ በታላቅ ክብርና ሞገስ በእግዚአብሔር ፊት ይገኛሉ። በዛሬው ዕለት የተነበበው ቅዱስ ወንጌል የሚተርከው ተመሳሳይ ሐሳብ ነው። ይኸውም የእግዚአብሔርን ቃል በታላቅ ማስተዋልና በታላቅ ቅንነት ልንመለከተው በታላቅ ቅንነት ልናዳምጠው እንደሚገባ ይናገራል። እነዚህ የኤማውስ ተጓዦች ጌታችን ኢየሱስ ክርስቶስ በመንገዳቸው ተገልጾ ከሙሴና ከነቢያት ሁሉ ጀምሮ ያለውን እየጠቀሰ ቢያስረዳቸውም አንድ ጊዜ መንፈሳዊ ዐይናቸው ታውሯልና በፍጹም ማን እንደሆነ ሊያውቁት አልቻሉም ነበር። ምናልባት ይህ ተመሳሳይ ሁኔታ በእኛም ሕይወት ውስጥ ብዙ ጊዜ ያጋጥም ይሆናል። ጌታችን ኢየሱስ ክርስቶስ ጋር አብረን እየተጓዝን ከማን ጋር እየተጓዝን እንዳለ የማንረዳበት አጋጣሚ ሊከሰትም ይችላል። እነዚህ ሁለቱ የኤማውስ ተጓዦች በውስጣቸው ከተፈጠረ ፍርሃት አንጻርና ከእምነታቸው አለመጠንከር የተነሣ ጌታችን ኢየሱስ ክርስቶስን እንዳላወቁት ሁሉ ዛሬ እኛም ከእርሱ ጋር አብረን ብንጓዝም ሙሉ እምነታችንን በእርሱ ላይ ካላስቀመጥን ፍርሃት ወደ ውስጣችን ይገባል። ይህ ፍርሃት ጥርጣሬንና የመሳሰሉትን ሁሉ በውስጣችን በማሳደር አብረነው የምንጓዘውን ክርስቶስን በሙላት እንዳንረዳ ያደርገናል። በምስጢራት አማካኝነት የምንቀበለውን ክርስቶስን በሙሉ ልባችን እንዳንረዳ ጋሬጣ ይሆንብናል። በስተ መጨረሻም ከመንገዳችን ያሰናክለናል። እነዚህ የኤማውስ ተጓዦች በጌታችን ኢየሱስ ክርስቶስ ሞት ልክ እንደ ሌሎቹ ደቀ መዛሙርቶች ተስፋ ቆርጠው ነበር። ነገር ግን በስተ መጨረሻው እርሱ መሆኑን ሲያውቁ ተስፋቸው ለመለመ፣ የደከመ ሰውነታቸው ጉልበትን አገኘ። ስለዚህም በወንጌሉ ሲነበብ እንደ ሰማነው በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ ይለናል። ይህ እውነታ የሚያስረዳን ይህ ነው፤ ሁልጊዜ ጌታችን ኢየሱስ ክርስቶስ ጋር ስንጓዝ ተስፋችን የለመለመ፣ ጉልበታችን የበረታ፣ እምነታችን የጠነከረ ይሆናል። ይህም ደግሞ በሙሉ ቁርጠኝነት ልክ እንደ ቅዱስ ሐዋርያ ጳውሎስ ራሳችንን ሙሉ በሙሉ ለእርሱ እንድንሰጥና በእርሱ ፍቅር ብቻ እንድንመላለስ ያደርገናል። እንግዲህ እኛም እንደ ቃሉ ይህንን ሁሉ ፈጽመን የክብሩ ተካፋዮች እንድንሆን የደካሞች አጽናኝና የክርስቲያኖች ረዳት የሆነችው እመቤታችን ቅድስት ድንግል ማርያም ከልጇ ይህንን ጸጋና በረከት ለእያንዳንዳችን በአማላጅነቷ ታሰጠን። አሜን። Thank you.
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ ያማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።